የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
የአብራም ላካችን በማንኛውም ሁኔታ ውስጥ ጋሻችን መከታችን ነው። ስሙ ለዘላለም ይክበር ይመስገን። እንደምናመሻችሁ በጌታ የተወደዳችሁ አድማጮቻችን፣ ዛሬም ደግሞ እንደተለመደው ተከታታዩን የመጽሐፍ ምሳሌን ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር ላካችን እንግዲህ በዚህ በባርኮቱ እንደሚገናኝን ተስፋ ያደረግን፣ አሁን እስቲ በጸሎት ወደሱ ፊት እንቀርባለን። እግዚአብሔር ሆይ ስላለፈው ቀናት ሁሉ እጅግ አድርገን እናመሰግናለን። በእውነት ድንቅ ነገሮችን ከቃልህ እንድናይ አይኖቻችን ገላልጠ እግዚአብሔር ሆይ ትናገረናለ። አቤቱ አምላካችን ሆይ በዚህ እውነት መኖር እንድንችል እርዳን። በዛሬው ምሽት ደግሞ እግዚአብሔር አምላካችን ሆይ እባክህ ከቃልህ አንድን ነገር መረዳት እንድንችል፣ ከቃልህ ታላቅ ቁም ነገርን ማትረፍ እንድንችል እርዳን። እግዚአብሔር ሆይ አይምሮአችንን እየበታተነ ስንፍና እየተጫጫነብን እግዚአብሔር አምላካችን ሆይ ከቃልህ ማድ ደግሞ ፈቀቅ እንዳንል ጠላት እግዚአብሔር አምላካችን ሆይ ብዙ ዘዴዎችንና ሴራዎችን ይሸርባልና በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ይህንን ሁሉ እንቃወማለን። አንተ በኃይል በእኛ መካከል ተገለጥ፣ ድንቅ ነገርህን ደግሞ እንድናይ እርዳን። መንፈስ ቅዱስ አስተማሪውን ልከ እግዚአብሔር ሆይ አንተ አስተምረን ስለ ሕያውና ስለ ዘላለማዊ ስምህ ስትል አሜን። ክቡራን አድማጮች በትላንትናው ምሽት ክፍለ ጊዜ የጀመርነው ምዕራፍ 22 በጣም ባለጸጋ የነበረው ሰለሞን ምድራዊ ብልጽግናን በጥሩ አመለካከቱ እንዴት አድርጎ እንዳስቀመጠ ነው سنመለከት ነበር። በዚያም ውስጥ አንድ ቁም ነገሮችንና ምክሮችንም በዚያው አቋያ መመልከታችን የሚታወስ ነው። ዛሬም ትላንትና ካቆምንበት ስፍራ እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ምሳሌ ምዕራፍ 22 ቁጥር 28 ናውጡ። መጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ተመልከቱ። ይላል አባቶች የሰሩትን የቀድሞውን ድንበር ምልክት አጣፍልስ ይላል። እግዚአብሔር የእስራኤል ልጆች ከግብጽ ካወጣ በኋላ የመኖሪያ አገር ርስት ሰጣቸው። ለእያንዳንዱም ነገር በተገቢው ሁኔታ ያካፈለ ርስትን ሰጠ። ከነገዱም ውስጥ ለእያንዳንዱ ቤተሰብ አባላት በነፍስ ወከፍ የሚደርሰውን ድርሻ ሰጠ። እያንዳንዱ ቤተሰብ ለተቀበለው ርስት የድንበር ምልክት ማድረግ ነበረበት። የድንበሩ ምልክት የድንጋይ ክምር ነበር። በአገራችን ሰዎች የርሻሚውን የመኖሪያ ስፍራቸውን አለበለዚያም የጓሮ አትክልት ቦታቸውን በሾውና በድንጋይ ካብ በልዩ ልዩ ነገር ያጥራሉ። ይህ ምልክት የነርሱ ርስት የት ቦታ ወይም ደግሞ የነርሱ ድንበር የት ቦታ ላይ ጀምሮ የት ቦታ ላይ እንደሚያበቃ ያመለክታል ማለት ነው። አንዳንድ ሰዎች ደግሞ ልዩ ልዩ ዛፎችን የድንበር ምልክት በማድረግ ይተክላሉ። እያንዳንዱ ሰው በራሱ ርስት ውስጥ ለመኖሩ ማረጋገጫ ይሆናሉ ማለት ነው። እነዚህ ነገሮች ሁሉ እግዚአብሔር ለእስራኤል የድንበር ምልክትን በተመለከተ ግልጽ መመሪያ ሰጥቷቸው ነበር። እንዲህ ይላል፣ አምላክ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር በምትወርሳት ርስት የቀደሙ ሰዎች የተከሉትን የባልንጀራን የድንበር ምልክት አትንቀል ይላል። ዘዳግም ምዕራፍ 19 ቁጥር 14 እንተመልከቱ። ዘዳግም 19 ቁጥር 14 እነዚህ የድንበር ምልክቶች ሳይነኩ ከትውልድ ወደ ትውልድ መተላለፋቸው በጣም አስፈላጊ ነው። ባለ ርስቱ በሚያረጅበት ጊዜ አይኑም ከማየት ሲደክም ሌላ ወሰንተኛ ወይም ድንበርተኛ ድንበሩን ነቅሎ ወደፊት ገፋ በማድረግ የራሱን ያሰፋል። እግዚአብሔር እንዲህ አይነቱን ነገር አጥብቆ ይቃወማል። ይህ አይነቱ ድርጊት በአጠቃላይ ታማኝነት የጎደለው የሌብነት ጉዳይ ነው። ይህንን ሐሳብ ከመንፈሳዊ ሕይወት ጋር ማዛመድ እፈልጋለሁ። ይህንን ስል ምናልባት እንደ ተጋነነ ልታስቡ ትችላላችሁ። እውነቱን ልንገራችሁ፣ ዛሬ የክርስቲያንነት የድንበር ምልክት እየተፋለሰ እንደሆነ አምናለሁ። የክርስትና የድንበር ምልክቱ የቱ ነው ወይም ደግሞ ምን ላይ ነው ልትሉኝ ትችላላችሁ። ይህ ድንበር በመጀመሪያ እየተፋለሰው ዘመናዊነት በሚሰማቸውና ያመለካከቱም አራማጆች በሆኑት ሰዎች ነው። አሁን ደግሞ ለዘብተኝነት በሚባሉ የእምነት አራማጆች ሲፋለስ እያየን ነው። የለዘብተኝነትን የእምነት አቋም የሚያራምዱ ሰዎች አመለካከት በሐዋርያው ጳውሎስ የተሰጠው አስተምህሮ አሮጌ የድንበር ምልክት ስለሆነ አሁን ካለነው ሰዎች ያኗኗር ሁኔታ ጋር አብሮ የሚሄድ አይደለም። ብዙ ሰዎች የሚቀበሉት የመጽሐፍ ቅዱስ የመግለጥ ኃይል አስፈላጊያችን እንዳልሆነ ብዙ ተምረናል። ከዚያም ያለፈ ነገር ማድረግ እንችላለን። ከክርስቶስ የመለኮትነት አስተምህሮም ያለፈ ነገር ማድረግ እንችላለን የሚል ነው። ያ ውብ የሆነው የክርስቲያኖች እምነት አስተምህሮ ዛሬ በብዙ አሮጌ የቤተ እምነት የመለያ መስመርን እየተሸረሸረ ነው። ይህንን ማለት እፈልጋለሁ፣ አዲስ የድንበር ምልክቶችን ወደፊት ከማንቀሳቀስ ይልቅ የቀድሞዎቹን በርካታ የድንበር ምልክቶችን ለማግኘት ወደ ኋላ መንቀሳቀስ ይሻላል እላለሁ። እውነቴን ነው የምለው። የቀድሞዎቹ የድንበር ምልክቶች ይህንን ትውልድ ታላቅ አድርገው ታልፏል። አሁን ግን የድንበር ምልክት የሆነው ግብረ ገባይ ሕይወት፣ መንፈሳዊ እውነትና መጽሐፍ ቅዱሳዊ መሠረቶች ሁሉ ተወግደዋል። ዛሬ ዙሪያችንን ስንመለከት ለዚህ ችግር መፍትሄ የምንለውን እያንዳንዱ ሰው ሲናገር እንሰማለን። መፍትሄዎቹም ማኅበራዊና ስነ ልቦናዊ ናቸው። ወዳጆቼ፣ ከመሪዎቻችን አንደበት መጽሐፍ ቅዱሳዊ መሠረት ያለው ሐሳብ ሲሰነዘር አንድም ቀን ሰምቼ አላውቅም። እኔ ግን ወደ መልካሙ የቀድሞ የድንበር ምልክት የቀድሞዎቹ አባቶቻችን ወደ ጀመሩት እንመለስ እላለሁ። ይህ ምዕራፍ የሚያጠቃልለው በሥራው የቀለጠፈ ወይም የትጉ ሰውን ከፍተኛ የክብር ስፍራ በመናገር ነው። ቁጥር 9ን ተመልከቱ። በሥራው የቀለጠፈ ሰውን አይተሃልን? በነገሥታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም ይላል። እግዚአብሔር ትጉህና በሥራው የቀለጠፈ ሰውን እንደሚባርክ ተናግሯል። ጌታ ኢየሱስ በዘላለም መንግሥቱ አንተ በጎ ታማኝ ባሪያ በማለት ምስጋና የሚያቀርብላቸው እንዳሉ የሚናገረውን ቃል እናስታውሳለን። ማቴዎስ ምዕራፍ 25 ቁጥር 21ን በኋላ ተመልከቱ። የእግዚአብሔር በረከትና ምስጋና የሚመጣልህ በሠራኸው የሥራ ብዛት አይደለም፣ በመሰከርክላቸውም ሰዎች ብዛትም አይደለም፣ በሠራኸውም ከባድ ሥራም አይደለም። ነገር ግን የምትመዘነውና የምትለካው ጌታ ለሰጠህ ሥራ ባሳየው ታማኝነት ነው። ምናልባት የሕፃን እናት ወይም አባት ተንከባካቢ ሞግዚት የመሆን ኃላፊነት ሰጥቶ ይሆናል። የሙሴ እናት በዚህ ኃላፊነት የምትታማ ሴት አልነበረችም። ይልቁንም ታማኝ ነበረች። በዚህም ምክንያት ስሟ በእግዚአብሔር ቃል ውስጥ ሰፍሮና ነባልን። ሽልማቱ በታማኝነት ላይ የተመሰረተ ነው። ሐዋርያ ጳውሎስ ይናስመልክቶ በሮሜ መልእክት ምዕራፍ 12 ከቁጥር 10 እስከ 11 እንዲህ ብሏል። ሮሜ ምዕራፍ 12 ከቁጥር 10 እስከ 11 በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ። ይህን ሁሉ ሐሳብ ጠቅልለን ስንመለከተው ወገኖቼ ለእግዚአብሔር ታማኝ መሆንን ያሳያል። መሆንም ያለብን እንደዚያ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህን የመጽሐፍ ምሳሌ ምዕራፍ 22 ጥራታችንን እዚህ ላይ እናበቃለን። አሁን ደግሞ በቀረን ጊዜ የምዕራፍ 23ን ትምህርት አብረን እንመለከታለን ማለት ነው። አድማጮች መጽሐፈ ምሳሌ ልጄ ሆይ በማለት የሚጠራው በጥበብ ትምህርት ቤት ውስጥ ያለውን ወጣትን ነው። ወጣቱ በዚህ ትምህርት ቤት ውስጥ ገብቶ ብዙ እንደተማረ ተረድተናል። መቼም ወደፊት የምረቃ በዓል እንደሚኖር እናስባለን። ይህንን መጽሐፈ ምሳሌ በጀመርንበት ጊዜ እኔና እናንተም በዚህ የጥበብ ትምህርት ቤት ወይም ኮሌጅ ውስጥ ገብተን በትምህርት ላይ እንዳለን መናገሬ የሚታወስ ነው አይደለም እንዴ? አዎ፣ እግዚአብሔር ይህንን ጥበብ ማን አድርጎ ሰጥቶናል ማለት ነው? ክርስቶስ ነው ብለን ትምህርታችንን ከዚህ ቀደም መማራችን የሚታወስ ነው። አዎ፣ እኔና እናንተ ወገኖቼ አሁንም ደግሜ እናገራለሁ፣ በዚህ የጥበብ ትምህርት ቤት ውስጥ ነን። ወደፊት የምረቃ በዓል እንደሚኖር እናስባለን። መቼም ቢሆን ማለቴ ነው። እስቲ ከቁጥር 1 እስከ 3 ያለውን እናንብብ። ከመኮንን ጋር ለመብላት በተቀመጠህ ጊዜ በፊትህ ያለውን በደህና አስተውል። ሰውነትህም ቢሳሳ በጉሮሮ ላይ ካራ አድርግ፣ ጣፋጩ መብል አይመር ያሰት እንጀራ ነውና አይላል። ሰዎች የሚመገቡት በተለያዩ ስሜቶች ውስጥ ሆነው ነው። አንዳንዶች በእውነት ተርበው አይደለም፣ ለሰው አይምሮ ወይም ለይሉኝታ ሲሉ የሚመገቡ አሉ። አንዳንዶች ደግሞ በልዩ ውጥረት ሐሳብ ውስጥ ሆነው ይመገባሉ። በጥጋብ ውስጥ ሆነውም የሚመገቡ አሉ። እግዚአብሔር በሚሰጠን ማዕድ ልንደሰትና ነጻነት ሊሰማን ያስፈልጋል። ታዲያ ይህ ሲሆን ራሳችንን በመግዛት መንፈስ መሆን አለበት። በግብዝነትም መብላት እየፈለግን ከልካችን በታች መመገብም አግባብ አይደለም። ከመጠንም በላይ ማለፍም አይገባም። እስቲ አረ ቁጥር 4ና 5ን እንይ። ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋልተው፣ በእርሱ ላይ ዐይንህን ብታዘወትርበት ይጠፋል። ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና ይላል። ወዳጆቼ ሀብታም መሆን በራሱ ምንም ችግር የለበትም። ሀብታም ለመሆን መስራትም እንደዚሁ ምንም ችግር የለበትም። ዋናው ቁም ነገር ሀብታምነት የሕይወት ግብ መሆን የለበትም። ሀብት የልባችን ዋና ነገር ተደርጎ መወሰድ አይገባውም። አንዳንድ ሰዎች በውስጣቸው ስግብግብነት ለግላቸው የማጋበስ ምኞትና ብር የተረፋቸው ሀብታሞች መሆን ይፈልጋሉ። በፍጻሜውም ብራቸው አምላካቸው ይሆናል። የእግዚአብሔር ልጅ የሆነ ግን እንዲህ ማድረግ የለበትም የሚል ሐሳብን በውስጡ አካቷል። አንድ ሀብታም ሰው አንድ ቀን እንዲህ አለኝ፣ ለገንዘብ ብዬ ገንዘብ አላወጣም። ገንዘብ የማወጣው ገንዘቡ መስራት ያለበትን ለማሰራት ስል ነው አለ። በመጀመሪያ ገንዘቡ ለእኔ የሚያስፈልገኝን እንዲሰራልኝ ገንዘብ አወጣለሁ። አሁን ገንዘብ ለእግዚአብሔር መንግሥት ማድረግ የሚችለውን እንዲያደርግ አወጣለሁ ሲል ደግሞ ነገረኝ። በሰው ብልጽግና ውስጥ ችግር ያለበት መሰላችሁ? ብልጽግና ውስጥ ምንም ችግር የለበትም። ችግሩ መቼ እንደሚመጣ ታውቃላችሁን? ችግሩ የሚመጣው በገንዘቡ መመካትና መታበይ የተጀመረ እንደሆነ ነው። ይህ መጥፎ ምኞት ነው፣ የዘመናችንም ጣዖት ይሆናል። በአካባቢያችን አሁን ስንመለከት ክርስቲያን ሰዎችን ጨምሮ እሁድ ማለዳ ወደ ቤተ ክርስቲያን ከሚመጡ ሰኞ ማለዳ ወደ ሱቃቸው ሮጠው ሄደው የንግድ ቤታቸውን ሲከፍቱ የሚተካከላቸው ማንም የለም። እሁድ ማለዳ ወደ ቤተ ክርስቲያን የሚመጡት አርፍደው ወይም ደግሞ ቆየት ብለው ነው። ወደ ሥራቸውና ወደ ልዩ ልዩ ተግባራቸው የሚሄዱት ማልደው ወይም በጠዋት ነው። ይህ አሳዝናችሁ ምን? ወገኖቼ ሀብት የውሸት አምላክ ነው። ልብ በሉልኝ፣ ሀብት በአግባቡ ካልተጠቀምንበት የውሸት አምላክ ነው። ያ የውሸት አምላክ የሆነው ገንዘብ በማንኛውም ጊዜ ለራሱ ክንፋ በጅቶ መብረር ይችላል። እስቲያውን ደሞ አለፍ ብለን ቁጥር 6 እና ቁጥር 7 እንዲሁም 8 እናንብብ። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመር፣ በልቡ እንዳሰበ እንዲሁ ነውና፣ ብላ ጠጣ ይላል፣ ልቡ ግን ካንተ ጋር አይደለም። የበላውን መብል ትተፋዋለ፣ ያማረውንም ቃልን ታጠፋዋለ ይላል። ወዳጄ ራት ግብዣ ተጠርተ ስትሄድ የጋበዙህና ሌሎች ተጋባዦች እነማን እንደሆኑ ስለ እነርሱ በደንብ አድርገህ እወቅ። ምክንያቱም አንተ እንደምታስባቸው መልካም ባልንጀሮች ላይሆኑ ይችላሉና። ቁጥር 10 የቀንቦን ድንበር ምልክት አታፍልስ፣ ወደ ድሃ አደጎች እርሻ አትግባ ይላል። ስለ ቀድሞ የድንበር ምልክት እንደገና አሁን ተመልሰንበታል። በትላንትናው ምሽት ክፍለ ጊዜ ጥናታችን ይህንን ተመልክተን ነበር። በእምነትህ ብትደክም እንኳ ከልጆች ጋር ግፋት ትስራ። ይህን የምታደርግ ከሆነ ምን አለፋ ወዳጄ፣ አንተ የዘራሃትን አንድ በአንድ ልጆች ያጭዷታል። አንተ ምናልባት መልካም ምስክርነት ያላቸው ክርስቲያን ቤተሰብ ውስጥ የመጣህ ልትሆን ትችላለህ። አንተ በምታደርገው ክፉ ሥራ ግን ልጆችን ከክፉ ሊጠብቃቸው የሚችል መልካም ምስክርነት ታሳጣቸዋለህ። ቁጥር 13 ሕፃንን ከመቅጣት ቸላት በል፣ በበትር ብትመታው አይሞትምና ይላል። ይህን ምሳሌ የሚመስል ቀደም ሲል በተመለከትናቸው ምዕራፎች ውስጥ አይተናቸዋል። ጳውሎስ ይህን አስመልክቶ ለወላጆች ሲናገር ወላጆች በንዴት መንፈስ ተሞልተውና ተነሳስተው ልጆችን ለመገሰጽ መነሳት የለባቸውም። ተግሳጹ ለማረም ነው እንጂ ለመቅጣት መሆን የለበትም። ተግሳጹ የልጁን ባሪ ለማረቅ ያረዳ ከሆነ እንደ እግዚአብሔር ቃል መሆኑ መመርመር አለበት የሚል ነው። ልጆቻችን እንደምንቀጣቸው መንገር የለብንም። በአንጻሩ እንደምንገስጻቸውና ለማረም የተክሳጽ በትር እንደምናነሳ ብንነግራቸው ይሻላል። ጳውሎስ ይህንን አስመልክቶ በኤፌሶን ምዕራፍ 6 ቁጥር 4 የተናገረውን በኋላ አንብቡ። እዚህ ላይ ልብ ልንል የሚገባን ሁለት ነገሮች አሉ። ተክሳጽና ምክር ጎን ለጎን አብሮ መሄድ አለባቸው። ልብ በሉ፣ ተክሳጽና ምክር ጎን ለጎን አብሮ መሄድ አለባቸው። አስፈላጊውና ዋናውም ነገር ይሄ ነው። ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህንም በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር፣ ስካርና ወዳም ያደኸያሉና። የእንቅልፍም ብዛት የተቦጫጨቀ ጨርቅ ያለብሳልና ይላል። ከቁጥር 19 እስከ 21 ያለውን ተመልከቱ። ወጣት ሆይ ባልንጀራ የምታደርገውን ሰው በጥንቃቄ ምረጥ። የማይስማሙ ሰዎች አብሮ መንገድ መሄድ አይችሉም። መጥፎ ባልንጀራ፣ ልብ በሉ፣ መጥፎ ባልንጀራ መጥፎ ባህሪን ያፈራል። ለወጣት ሰው ይህ በጣም ጠቃሚና አስፈላጊም ምክር ነው። የወለደህን አባትህን ስማ፣ እናትህን ባረጀች ጊዜ አትናቃት ይላል። ቁጥር 22 ወጣቱ ሰው ከጥበብ ትምህርት ቤት ሊመረቅ በጣም ተቃርቧል። ምናልባት ወላጆቹ አርጅተዋል፣ አባቱ ደግሞ በጣም እርጅና ተጫጭኗቸው ይሆናል። በእድሜ ብዛት የሚመጣ ድካምና ህመም በርትቶባቸውም ይሆናል። እድሜ እየገፋ ሲሄድ ድካምና ህመም ያይላሉና። ነገር ግን በእድሜ የገፉ ሰዎች ከወጣቶች ይልቅ ብዙ ያስተውላሉ። አቤሴሎምን አግኝተን ማነጋገር ብንችል ከእርሱ የምንሰማው ነገር ይኖራል። በጣም እርግጠኛ ነኝ ከእርሱ ይልቅ አባቱ ዳዊት ብዙ የሚያስተውል ሰው እንደሆነ ይመሰክራል። አቤሴሎም በአመፅ የአባቱን የዳዊትን መንግሥት ወደ ራሱ በማድረግ እንዳሸነፈ ቢያስብም ሽማግሌው ዳዊት ግን የጦር ስልት የተካነ የጦር አበጋዜ ነበር። ከብስለት ይልቅ በስሜት ይመራ የነበረው ወጣቱ ልጅ አቤሴሎም ማለቴ ነው፣ ከአባቱ ጋር ለመዋጋት ወደ ጦር ሜዳ ፈጥኖ ሲወጣ አንድ ስህተት ሠራ። ይኸውም ኢየሩሳሌምን በፍጹም ለቆ መውጣት አልነበረበትም። ምክንያቱም ዳዊት በልምድና በብስለት ከአቤሴሎም ይበልጥ ስለነበር መግቢያና መውጫውን ጠንቅቆ ያውቃል። የአቤሴሎም ይህንን ሁሉ አለመረዳትና አለማወቅ ለሞት ዳረገውና በእርሱ ሞት ድራማው ወይም ቲያትሩ አበቃ። እውነትን ግዛ አትሽጣትም፣ ጥበብን፣ ተግሳጽን፣ ማስተዋልንም ይላል። ቁጥር 23 እኔና እናንተ በገንዘብ እውነትን መግዛት አያስፈልግን። ያለ ገንዘብና ያለ ዋጋ እውነት በነጻ ተሰጥቶናል። ስለሆነም ኢሳይያስ 51 ቁጥር 1 እንዲህ ይላል፣ እናንተ የተጠማችሁ ሁሉ ወደ ውሃኑ ገንዘብም የሌላችሁ ኑና ግዙ ብሉም ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ ይላል። የእግዚአብሔር ልጅ ለሆነ ሁሉ ክርስቶስ እነዚህን ሁሉ ሆኖልናል። እርሱ እውነት ነው፣ ጥበብም ነው፣ ማስተዋልም ነው። እጅግ የተማረና ጎበዝ የነበረው ፈሪሳዊ ኋላ ላይ ግን ሐዋርያ የሆነው ጳውሎስ ይህን አስመልክቶ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ይሆናችሁ ከርሱ ነው ብሏል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 አሁን ደግሞ ቁጥር 26 አለፍ ብለን እንመልከት። ልጄ ሆይ ልብህን ስጠኝ አይኖችህም መንገዴን ይውደዱ ይላል። አንድ ሰው ምናልባት ወንድሜ እግዚአብሔር የኛን አሮጌ የቆሸሸና የረከሰ ልብ አይፈልግም እያልከኝ እንደሆነ አስባለሁ ሊል ይችላል። አሁን እኔም ያልኩት እንደሱ ነው ወገኖቼ። እንዲያውም ጨርሶውን አይጠቅምበትም። ልጄ ሆይ ልብህን ስጠኝ እያለ ሲናገር ስላልዳነ ሰው እየተናገረ አይደለም። ነገር ግን ይህ ክፍል እያብራራ ያለው ዳግም ስለተወለደ ልጅ ነው። እየተናገረ ያለው አዲስ ልብ ስለሰጠው ሰው ነው። ክፍሉ በስፋት የሚዘግበው ወይም የሚያብራራው አዲስ ተፈጥሮ ስለሰጠው ሰው እየተናገረ ነው። ለዚያ ሰው የሚለው እንዲህ ነው፣ ወደ እኔ እንድትመጣ ፈልጋለሁ፣ ራስህን እንድትሰጠኝ ፈልጋለሁ፣ ብትወደኝ ትእዛዜን ጠብቅ ነው የሚለው ጌታ። ቁጥር 27 ጋለሞታ ሴት የጠለቀች አዘቅት ናትና ሌላይቱም ሴት የጠበበች ጉድጓድ ናትና እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች ይላል። ቁጥር 27 እና 8ን ተመልከቱ። የሁለት ሰዎች ሕይወት ይህንን እውነት ይገልጻል። አንደኛው በዘፍጥረት መጽሐፍ ላይ የሚገኘው የይሁዳ ታሪክ ነው። ይሁዳ ወደ ጋለሞታ ሴት ሲሄድ ያለውን አሳዛኝ ታሪክ ይናገራል። ሌላው በመጽሐፈ መሳፍንት ላይ የሚገኘው የሳምሶን ታሪክ ነው። ሳምሶን አሁን በሥጋ ሕይወት ብናገኘው ኖሮ ጋለሞታ ሴት አደገኛ ናት፣ ያለምንም ርኅራዬ አሳልፋ ትሰጣለች ብሎ እንደሚነግረን አልጠራጠርም። አዎ እስቲ ቁጥር 9 እና 30ን እንመልከት። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያትስ መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ይላል። ስለ ስካር በድጋሚ ማስጠንቀቂያ እዚህ ቁጥር ላይ ሲሰጥ እንመለከታለን። ስለሚያሰክር መጠጥና ስለ ጋለሞታ ሴትም ማስጠንቀቂያ ይሰጣል። ምክንያቱም ተያዥነቱንና የውጤቱን አስከፊነት እንዲህ በማለት ይገልጻልና፣ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያሉ፣ ልብም ጠማማ ነገርን ይናገራል። በባሕር ውስጥ እንደ ተኛ ትሆናል፣ በደቀልም ላይ እንደ ተኛ መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወቅኩምም፣ መቼ እነሳለሁ፣ ደግሞ ጨምሬ ሻታለሁ ትላለ ይላል። ከቁጥር 32 እስከ 35 ያለውን ተመልከቱ። እነዚህ ቁጥሮች የስካርን ምንነት ጎላ አድርገው ያሳዩናል። አንዳንድ ሰዎች አትስከር እንጂ አትጠጣ አልተባለም በማለት የልባቸውን ፍላጎት መደገፊያ መከራከሪያ ያቀርባሉ። ወዳጄ ሆይ መቶ ላይ ለመድረስ እኮ የምትጀምረው አንድ ብለ እንደሆነ አትርሳ። ለእግዚአብሔር ክብር የማይሆን ነገር ሁሉ ኃጢአት ነው። የመጽሐፈ ምሳሌ ምዕራፍ 23ን ሐሳብ እዚህ ላይ አጠቃልላለሁ። ስለ ነበረን ጊዜ ሁሉ እግዚአብሔር ለዘላለም የተመሰገነ ይሁን።
Gabai sohnyan ne mafarhas hasbu bzugen bandedum sabet abet zmariachu matsi have to kafto ነገራ ሰምቼ ማላውቀው
ይህች ምሽት እግዚአብሔር ያልተናገረው ሕይወቱን ሲያልጎበኘው ሰው ማን ነው? ለታናናሾች ቋንቋ፣ ለታላላቆችም እንዲሁ። እግዚአብሔር በቃሉ አማካይነት ዛሬ ስለተናገረንና ስለጎበኘን ስሙን እጅግ አድርገን እናመሰግናለን። እንግዲህ የታሪው ትምህርታችንን እዚህ ላይ ቋጨን። ነገ ደግሞ እግዚአብሔር ጊዜ አለው። ነገ ደግሞ በሕይወታችን እግዚአብሔር ጉዳይ አለው። ያንን ያሰብን በፊቱ በቅድስናና በንጽህና እንመላለሳለን። ይህንን እንድናደርግ ደግሞ እርሱ ይረዳናል። እናምነዋለን፣ ታማኝ ነውና። እንግዲህ ዛሬ በቴክኒኩ በኩል እንደወትሮ ሁሉ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምርቱ በኩል እስካሁን ከናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና አደሩ።
ያቺን ቀን ረሳ ያቺን ቀን ለባይ